ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ከትግራይ ነው የተነሳት ከአቱይ ከአዝባቱ አርጌ ደግሞ በመቀሌ አድርገው ወደ ጅቡቲ ነው ያወድኩት። ማለት በአፋር ክልል ያለ የደለለ የፋማራ ያምናምንበት በዛ አርጌ ነው ያወድኩት።
በሰሜን ኢትዮጵያ ያለው ጦርነት ቢቆምም አሁንም ከፍተኛ ቁጥር ያላቸው ወጣቶች ወደ ጎረቤት ሀገሮች እየተሰደዱ እንደሆነ ሰምተዋል። የዚህን ጉዳይ ዝርዝር በምሽቱ ይዘናል። ሌሎችም ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። ብርሃን ኃይሉ ደግሞ የምስልና ድምፅ ቅንብሩን ትከውንልናለች። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። በሰሜን ኢትዮጵያ ያለው ጦርነት ቢቆምም አሁንም ከፍተኛ ቁጥር ያላቸው ወጣቶች ወደ ጎረቤት ሀገር እንደሚሰደዱ ተገለጸ። የክልሉ መንግስት ከ34,000 በላይ ወጣቶች ወደ ጅቡቲ፣ የመንና ሌሎች መዳረሻዎች ባለፉት 2 ዓመታት ብቻ መሰደዳቸውን አስታውቋል። አለም ፍስሐ ከመቀሌ የቀጣዩን ዘገባ ልኮልናል።
ወጣት ኢትዮጵያውያን ፍልሰተኞች ላይ ያተኮረ ምክክር ከትናንትና በስቲያ ሰኞ ህዳር 24 ቀን 2016 ዓ.ም በመቀለ ከተማ በተካሄደበት መድረክ የቀረበው የዓለም አቀፍ የፍልሰት ድርጅት አይኦኤም ጥናት የሁለት ዓመቱ የሰሜን ኢትዮጵያ ጦርነት በፕሪቶሪያው ግጭትን በዘላቂነት የማቆም ስምምነት ከተቋጨ በኋላ የክልል ወጣቶች ህገወጥ ፍልሰት በከፍተኛ ደረጃ እንደጨመረ አመላክተዋል። የድርጅቱን የምስራቅ አፍሪካ ክፍል ጥናት ጠቅሰው ማብራሪያ የሰጡት በመለስ አካዳሚ የፖለቲካል ሳይንስ መምህር ረዳት ፕሮፌሰር ታዲስ አብርሃ ጥናቱን ያለፉትን 2 ዓመታት የፍልሰተኞች ሁኔታ እንደሚያሳይ አስረድተዋል።
ጥናት የተካሄደው ከ2022 እንደ አውሮፓውያን አቆጣጠር ማለት ነው። እስካሁን ድረስ ያለው ነው፣ እስከ ኦክቶበር ያለው ነው፣ እስከ ጥቅምት ያለው የሁለት ዓመት አካባቢ ማለት ነው። 2 ዓመት ባይሞላ የሁለት ዓመት አካባቢ ነው እና በተለይ ይህን እንዲህ ስናየው የሁለት ዓመት ነው፣ በጅቡቲ ብቻ ነው። ከኢትዮጵያ ከ110,000 በላይ በሁለት ዓመቱ ገብቷል። ከእነዚህ 28% ከትግራይ ይሄዱ ናቸው። ወደ ፐርሰንቱ ወደ ቁጥር ስናመጣው ወደ 32,000 የሚያክል ማለት ነው። በዚህ ሁለት ዓመት ወደ 32,000 የሚያክል የትግራይ ሰው ጅቡቲ ገብተዋል ማለት ነው። ይሄ በአንድ ኮሪደር ብቻ ነው የምናየው። ስለዚህ በዚህ ሁለት ዓመት በጅቡቲ አድርጎ ወደ የመን ወደ ሌላ አካባቢ ሄደው ወደ 32,000 የሚጠጋ ነው።
ረዳት ፕሮፌሰር ታዲስ ወጣቶቹ በጦርነቱ ወቅት የሚሰደዱ እንደነበር ገልጸው አሁን ያለው የወጣቶች ፍልሰት ሁኔታ ግን አሳሳቢ መድረሱን ተናግረዋል። የወጣቶች ፍልሰት በሀገር ደረጃ ተፈጥረዋል ካሉት ቀውስ ጋር እንደሚያያዙት ረዳት ፕሮፌሰር ታዲስ አስረዳሉ።
ከብሔራዊ ቀውሱ ጋር ተያይዞ ብዙ ችግሮች አሉት። እነዚህ ችግሮች አንዱ ደግሞ ጎላ ብሎ የታየው የወጣቶችን ፍልሰት ነው። ወጣቶችን ፍልሰት ስንል ከብዙ ጋር ነው የምናያይዘው፣ ከኢኮኖሚው ጋር፣ ከማህበራዊ ጋር፣ ከፖለቲካው ጋር ነው የምናያይዘው እና ይህ ትልቅ አንገብጋቢ ችግር ስለሆነ እሱ የሆነ ነገር መደረግ አለበት ብሎ የወጣቶች ጉዳይ ቢሮ ወርክሾፕ ማዘጋጀት ፈለገ። ከዛ ደግሞ ያው በዛ አካባቢ ልምድ ስለነበረኝ የምርምር ስራዎቹ ነበሩኝ። የመመረቂያ ጽሁፌም የምረቃ በዛ ላይ ስለነበረ ከ10 ዓመት በፊት ጋር ተያይዞ አንዳንድ ጽሁፎችን ስለምንጽፍ ይህ ነገር ቢያንስ ሀሳቡ ወደ ህዝቡን አንጥተን ተወያይተንበት አጀንዳ መሆን አለን።
በምክክር መድረኩ ላይ የቀረበው ጥናት የበለጠ የሚያጠናክረው የትግራይ ክልል ምስራቃዊ ዞን አጥቦ ወረዳ ፈለገ ህይወት ቀበሌ ነዋሪ እንደሆነ የሚገልጸው ወጣት ካሳይ ገብረ በህገወጥ መንገድ 2 ጊዜ ወደ ስዑድ አረቢያ እንደሄደ ይናገራል።
ከትግራይ ነው የተነሳት ከአቱይ ከአዝባቱ አርጌ ደግሞ በመቀሌ አርጌ ወደ ጅቡቲ ነው ያወድኩት። ማለት በአፋር ክልል ያለ የደለለ የፋማራ ያምናምንበት በዛ አርጌ ነው ያወድኩት። እዛ በረሃ በጣም ትልቅ በረሃ ላለ ራብም አለ፣ ውሃ የውሃ ጣም አለ፣ ሁሉ ችግር አለ። እዛ እየተጋለጠ ነው የሄድ ነው። በቃ ድብደብ አለ፣ በድንጋይ ይሁን በዱላም ይሁን።
ወጣት ካሳይ ከአጥ ወረዳ የተነሳ ህገወጥ ፍልሰተኞችን ለመሸጋገር ከፍተኛ ገንዘብ እንደሚከፍሉ ተናግረዋል። በጉዞ ወቅት በደላሎች እንደተያዘና ቤተሰቡን ለማስቸገር ከፍተኛ ገንዘብ ከፍሎ እንደተለቀቀ ያልሸሸገው ወጣት ካሳይ ዛሬ ወላጆችን ችግር ውስጥ እንደከተታቸው በጸጸት ያስታውቃል።
ከዚህ ሲሄድ የአባቴ እናቴ ብር ነበርና ትንሽ አጠራቅመው በሬ ተሸጠና ሄድኩት። ሲሄድ መንገድ ላይ ብዙ ችግር አጋጥሟል። በቃ አጋቴት ምናምን ምሸዋር የሚባል አለ በእኛ አባባል። እዛ ምሸዋር ላይ በቃ ከአቅሜ በላይ የሆነ ብር አምጣት ይባል በቃ አንትን እኔ ደግሞ ብር የለኝም፣ ዘመድ የለኝም። ከዛ ብዙ ችግር ነው የደረሰን። ያካሉ ጋተኛ ማለት በቂ ሆን ያወግኝ ወቅት ሲመለስ ደግሞ ለሁለተኛ ጊዜ ወደ ስደት አመራሁት። ከዛ ሲሄድ ደግሞ በቃ እዛ ያሉ በጣም በቃ ታስሬ ነበር።
የክልሉ የወጣቶች ጉዳይ ቢሮ ኃላፊ አቶ ሀይስ ባጋድስም ከሰላም ስምምነት መፈረም በኋላ በከፍተኛ ቁጥር እየታየ ያለው ይህንን የትግራይ ወጣቶች ህገወጥ ፍልሰት የትውልድ ፍልሰት ነው ሲሉ አጠናክሮታል። በጠርነቱ ክልሉ በሁሉም አቅጣጫ ተከቦ እንደነበር አውስተው አሁን ላይ ግን ችግሩ እጅግ አሳሳቢ ደረጃ ላይ እንደደረሰ ለምክክር መድረኩ ገልጸዋል።
ፕሪቶሪያ ሰላም ከተፈራረመ በኋላ መንገዶች በሙሉ ስለተከፈቱ በአፋር በኩል የነበረ መንገድ ክፍት ስለሆነ በአፋር በኩል ነው አሁን እየወጡ ያሉት። ከዛ በኋላ ያለው ግን ስደት የሚባልበትም አይደለም። ትውልድ ፍልሰት ለን ብንገልጸው የተሻለ ነው። በጣም ከፍተኛ ቁጥር ነው አሁን ያለው። ከፍተኛ ቁጥር መሆኑ ብቻ ሳይሆን የሄዱበት ቦታ ላይ ደላሎች በየካምፕ ያስገባ ካምፕ ከገቡ በኋላ ቁጥጥር ስር ይገባሉ። 500 ሺህ 600 ሺህ ክፍል 1 ሚሊዮን ክፍል እየተባለ እዛ ይሰቃያሉ። ያልከፈለ እዛው ይገደላል ወይም ደግሞ ከስቃይ ከመብዛቱ የተነሳ ራሱን በህመም ወድቆ አሚሮ የሚስትም አካል የሚጎድልም አለ።
በአለም አቀፍ ድርጅት የተካሄደ ሌላ ጥናትም ባለፉት 5 ወራት ከፍተኛ ቁጥር ያላቸው ወጣቶች በህገወጥ መንገድ እንደፈለሱ ያወጣውን ሪፖርት አታሃይሽ በመጣናከራነት ተክሷል።
ኢንተርናሽናል ሌበር ኦርጋናይዜሽን የሚለውም ከሰኔ ብሎ ባጠናው ላይ 2023 ባለንበት አመት ውስጥ ማለት ነው በፈረንጅ አቆጣጠር 5 ወር ውስጥ ጅቡቲ ወደ 71000 ሶማል ደግሞ ወደ 7000 አካባቢ ወጥቷል ብሎ ያወጣው ሪፖርት አለ። ይሄ የሚያመለክተው ምንድነው? በአምስት ወራት ውስጥ የአንድ ድርጅት ሰራተኞች ኦብዘርቭ ያደረጉት ይህን ያህል ቁጥር ከደረሰ እነሱ ባላዩት መንገድ የወጣው ስንት ያህል ይሆናል ብለህ ስትገምት ራሱ እነሱ ምናልባት አንድ መስመር ነው ያገኙት ማለት ነው። በዚህ አንድ መስመር ያለፈው ይህን ያህል ቁጥር ከሆነ ከሀገራችን እየወጣ ያለ ወጣት ብዛቱ ምን ያህል እንደሆነ ግልጽ ነው ማለት ነው።
መንግስታዊና መንግስታዊ ያልሆኑ ድርጅቶች፣ የሃይማኖት አባቶችና በወጣቶች ላይ የሚሰሩት ተቋማት የተገኙበት የምክክር መድረክ ዋና ዓላማው የቢሮ ኃላፊው አክለው አስረድተዋል።
ያለው የስደት ሁኔታ ከመጠን በላይ የጨመረ ከመሆኑ የተነሳ ወጣቶቹ ከአገራቸው እየወጡ ወደ ስደት እየጠፉና ህይወታቸው እያጡም በአካልም በአእምሮ ከፍተኛ የሆነ ጉዳት እየደረሳቸውም ስለሆነ እሱን ለዓለም ማህበረሰብ ለማስገንዘብ የሃይማኖት ተቋማት፣ ሚዲያ ተቋማትና ማህበረሰቡ በሙሉ ይህንን በትክክል እንዲረዳና የመፍትሄ አካል እንዲሆን ለመጥራት ነው፣ ጥሪ ለማቅረብ ነው።
በየጊዜው እየተባባሰ ያለውን የወጣቶች ህገወጥ ፍልሰት ለመግታት በተረጋጋ የፖለቲካ አመራር ወጣቶችን የሚያሳትፍ ስርዓት መገንባትና የስራ ዕድል መፍጠር እንደሚያስፈልግ የክልሉ ወጣቶች ጉዳይ ቢሮ ኃላፊ አሳስበዋል። ለአሜሪካ ድምፅ አለም ፍስሐ ከመቀለ።
አለም ፍስሐ እናመሰግናለን። በሰሜን ኢትዮጵያ ለሁለት ዓመታት ያክል የተካሄደው ጦርነት ሴቶችን ላስገድዶ መደፈርና ለተለያዩ ጾታዊ ጥቃቶች ያጋለጠ ነበረ። ጦርነቱ በፈጠረው ማህበራዊ ቀውስ በአፋር ክልል የህፃናት ሴቶችና ልጃገረዶች ጋብቻ በከፍተኛ እንደጨመረ በመብቶችና ዲሞክራሲ እድገት ማዕከል ካርድ የተሰራ ጥናት አመላክቷል። የጥናቱን ይዘትና በክልሉ የህፃናት ሴቶችን ጋብቻ አስመልክቶ ጥናቱን ያከናወነችውን ወጣት የህግ ባለሙያ ኩልሱማ ኑርና በአፋር ሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ ወይዘሮ ሳዳ መሐመድን ኤደን ገረመ አነጋግራለች። በመቀጠል ይቀርባል።
ህጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለው ምላሽ በአፋር ክልል ከሁለት አመቱ ጦርነት በኋላ እየጨመረ የመጣውን የህጻናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የህግ ባለሙያዋ ኩልሱማ ኑር ካገኘቻቸው ምላሾች መካከል ዋነኛው ነበር።
በግጭቱ ሳቢያ ቤት ንብረታቸውን ያጡ፣ ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድን ነው? እንደዚህ አይነት ልክ ኢኮኖሚክ ዲስራፕሽን ሲኖር ምን ይፈጠራል? አፋር ክልል ምንድን ነው የተፈጠረው? የምግብ ወይም ፉድ ኢንሴኪሪቲ፣ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለ ነው ያለው የዛን ጊዜ የተፈጠረው እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ ዋን ሌስ ማውስት ፊድ ይባላል፣ ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ። ስለዚህ ያን እንዴት ነው የሚያደርጉት? እነሱ በሚረዱበት መሰረት ለእሷ የተሻለ ህይወት፣ የተሻለ ቦታ፣ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን 18 ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው።
በመብቶችና ዴሞክራሲ እድገት ማዕከል የውርድወት ፌሎሺፕ አማካኝነት በአፋር ክልል የህፃናት ጋብቻ ሁኔታ ሁኔታን ያጠናችው ወጣት ኩልስማ ለህፃናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጣቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች።
ስብሰባው ላይ ከተሳተፉልን ህፃናቶች፣ እናቶች፣ አባቶች ያገኘነው ነገር በጦርነቱ ምክንያት የቁጥራችን ቀንሷል። 300 የነበር ነው አሁን 90 ነን። ብዙ የነበር ነው ወንድሞቻችንን ጓደኞቻችንን አተንበታል። ስለዚህ እነዚህን ቶሎ ብለን መተካት አለብን የሚል እሳቤ አለ እና ለነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱን ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይቻላል፣ ማባዛት ይቻላል ማለት ነው። ሌላ ደግሞ ምንድን ነው አሁንም የጦርነቱ ሁኔታ እንዴት ነበረ? ሲቪሊያኖች ወይም ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበረ። ስለዚህ የቤተሰብ አካላቶች ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበረ። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል እሳቤ ልጆቻቸውን ድረው ከዛ በኋላ እነሱን ወደ ጦር ሜዳ ይልካሉ ማለት ነው።
የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሰአዳ መሐመድ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህፃናት ጋብቻ ቁጥር ከፍ እንደሚል ቢሮቸው መገንዘቡን ለአሜሪካ ድምጽ ገልጸዋል።
ቢሮችን የተሻለውን ያክል እየሰራ ነው። ያው ብዙ ምክንያትም የለውም የቻለጌ ታሳየ ማለት ነው። እና አሁንኛ እኔ ራሱ በአይን ያየሁት አሁን ራሱ ወደ 5 ቦታዎች ምሬ ነው የመጣሁት። እና ኦልሞስት ሀፍ ማለት ይቻላል ልጆቻቸውን ትምህርት ቤት እንደማይልክ ነው ያየሁት ማለት ነው። አለትም ለረንድ ሲባል የደርሰርነት ችግር እዛ ምክንያት አንዳንድ ቦታ ደግሞ ራሱ ትምህርት ቤቱ ሙሉ የወደመባቸው ቦታዎች አሉ። እዛ ምክንያት ልጆች ከትምህርት ገበታቸው ውጭ ይመጣሉ።
ኩልስማ አንዲት ሴት የአባቶቿን ልማድ በጠበቀ መልኩ ወላጆቿ የመረጡላትን ባል በጊዜ ማግባት አለባት የሚለው አስተሳሰብ ስር የሰደደ መሆኑን በጥናቷ ማረጋገጧንም ትገልጻለች። ይህም ብቻ ሳይሆን አንዲት ሴት እድሜዋ ከ20ና ከ25 ካለፈ በኋላ የማትፈለግ ተደርጋ መወሰዷን የተገነዘበችበትና በመጠኑ ፈገግ ያሰኛትንም ጉዳይ ጭምርም አጋርተኛለች።
እና ደግሞ ያው የተቀበሉት ነገር ነው፣ ባህላችን ነው፣ እኛ ከመወለዳችን በፊትም የነበረ ነገር ነው። ስለዚህ ምን ይሆናል? አይ ባታደርጉትስ? አሁን አግቢ ስትባይ እምቢ ብትይስ? እምቢ የሚለውን ነገር እንትን አይሉትም፣ አይመጣላቸውም። እምቢ ቢረግሙን አለ። እሺ ቢረግሟችሁስ ምን ታደርጋላችሁ? ረገሙ ማለት እኮ በቃ እንቅፋት ይበዛብናል ህይወታችን ላይ ማለት ነው ይላሉ። በረና እንዴ ኒኮን 25 ዓመቴ ነው ግን አላገባሁኝም ታዲያ ለምንድን ነው ምናምን ስላቸው እነዚህ ህፃናቶች ሴቶች ናቸው እና አይ እንግዲህ ቆንጆ ባቶኝ ነው ያስከሆን ያለገባሹ ግን ዱአ እናደርግልሻለን ምናምን ያሉ ጊዜ ነበር። እና ሰው የተለያየ አይነት ነው የምታየው። ግን አንዲት ልጅ አለች ሁልጊዜም አሁንም አስባታለሁኝ። ከቃለ መጠይቆቹ ውስጥ አንዱ ጥያቄ ምንድን ነው አሁን እናንተ ማግባት ነው የምትፈልጉት ወይስ ትምህርታችሁን መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት ስል እሷ አይ እኔ እንዳንቺ ትምህርትን ጨርሽኝ ነው ከዛ በኋላ ነው የማገባው የሚል መልስ ሰጠችኝ። እና በጣም ነበረ ሾክ ያደረገችኝ። በዛውም ልክ ደግሞ ለእኔ ምንም ሌላ ነገር ባላደርግ መሀላቸው ተቀምጬ እኔን ማየታቸው ለነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው ብዬ አስባለሁ።
ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ድህነትና የባህል ተጽዕኖ ጋር አይሎ መቀጠሉን የምትናገረው ኩልስማ በክልሉ ለዘመናት የህፃናት ጋብቻ ላይ ለውጥ ማምጣት ያልተቻለበትንና እንዲሁም ችግሩ ስር የሰደደበትን ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች።
ይሄ ሪሰርች ከሪሰርች ፕሮዳክት ከኢምፓክቱን በተጨማሪ የሆነ አይነት ኢምፓክት አንድ ሁለት ሰው ላይ ፈጥሯል ብያስብ ያለሁኝ እና እሱ ለእኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብያስባለሁ። ሩት ኮዝስ ወይም ስር የሰደዱትን ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች፣ ሴቶች እና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶች እና ህፃናትን ከህፃናት ጋብቻ መከላከል የምንችለው የሚለውን ነገር በደንብ ማህበረሰቡ ጋር በህፃናት ጋብቻ ላይ ያለውን አመለካከት እንዲቀይር እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበረታታት አለብን ማለት ነው እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድን ነው የህፃናት ጋብቻ አንድ ብቻ አይደለም ተቋም የሚመለከተው፣ ትምህርት ቤቶች ይመለከታቸዋል፣ የጤና ሴክተሩ ይመለከተዋል፣ የህግ ሴክተሩ ይመለከተዋል። ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው። የውጭ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖች ይመለከታቸዋል እና እነዚህ ሁሉ ተባብረው ነው አንድ ላይ ነው መስራት ያለባቸው።
ኢትዮጵያ በጎርጎሮሳውያኑ 2018 ዓ.ም በተባበሩት መንግስታት ድርጅት የህፃናት ፈንድ በተሰራ ጥናት በትዳር ላይ ያሉትን ጨምሮ 15 ሚሊዮን የሚደርሱ ህፃናት ሙሽሮች ያሉባት ሀገር መሆኗ የተጠቆመ ሲሆን ከነዚህ ውስጥ 6 ሚሊዮኑ እድሜያቸው 15 ዓመት ከመሙላት በፊት የተዳሩ ነበሩ። በተለይም ደግሞ በአሁን ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህፃናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደመው ዘገባ እናመሰግናለን። በደቡብ ኢትዮጵያ ክልል በኦሞ ዞን ዳሰነች ወረዳ በኦሞ ወንዝ ጎርፍ የተጠለቀለቁ ትምህርት ቤቶች በሙላት በመዋጣቸው ከ3000 በላይ ተማሪዎች ከትምህርት ገበታ ውጪ እንደሆኑ ተሰምቷል። የዚህን ዘገባ ዝርዝር ዮናታን ዘብዲዮስ ያሰማናል።
የኦሞ ወንዝ ሙላት ባስከተለው የጎርፍ አደጋም ማህበራዊ ተቋማት መወደማቸውን አንዳንዶቹም መከበባቸውን ከተፈናቃዮች ውስጥ አንዱ የሆኑት አቶ ካሳውን ሻለ ተናግሯል። ልጆቻቸው ይማሩባቸው የነበሩ የሳልኮልመና የቦርሻ ተቀበለ ትምህርት ቤቶች መዘጋታቸውንም ገልጿል።
ልጆች ትምህርት የተማሩ መጠን የማቋረጥ ስለደረሰባቸው ጠቅላላ አሁን እዚህ መንደር ውስጥ ነው ያሉ። ጠቅላላ አራት መንደር ተፈናቅሎ ወደዚህ ስለወጡ አካባቢ ላይ አሁን የጤና አሁን በሸራ መሰለኝ የተሰራ ነው። ግን ያው የተንቀሳቀሱ እየሰሩ ነው። ነገር ግን ግብርና ትምህርት በቃ ልጆች አሁን መንደር ውስጥ ነው ሙሉ ከወረዳ ማይከል የተንቀሳቀሱ እያከሙ ነው። ግን አሁን እዚህ ቅድምም አሁን የመጡ ህመምተኞች ፔሽንቶች አሉ። ነገር ዛሬ አልመጡም ሰዎቹ። እዛ ያለው ንብረት በውሃ ተከቡ ጠቅላላ በቃ ውሃ በውሃ ነው ሆነ። ለዛ ነው ተፈናቅለው ለዚህ ወቅት
በቂ ሰብአዊ ድጋፍ እንደማይቀርብላቸውና ያለመጠለያ እንደሚኖሩ እንዲሁም በተለያዩ ቀበሌዎች የሚገኙ ትምህርት ቤቶች በሙላቱ በመዋጣቸው ትምህርት መቋረጡን የተፈናቃዮች ተወካይና ተፈናቃይ ነኝ የሚሉት አቶ ታደሰ ዶሼ ገልጿል።
አንድ ደረጃ እስከ ስድስተኛ ክፍል አለ። ይህ ሁለተኛ ደረጃ ከአንድ እስከ ስምንት ደግሞ አንድ ትምህርት ቤት አለ። አጠቃላይ ወደ ሶስት ትምህርት ቤቶች ናቸው። ትምህርት ቤቱ በውሃ እዛ ስለተከበበ አሁን ትምህርት ተቋርጧል። ልጆችም እዚህ ቤተሰቦቻቸው ጋር ወደዚህ ስለወጡ አሁን ትምህርት ተቋርጧል። ጤናዎች እዛ ቀርቷል። አሁን ጤናዎች ግን እየመጡ እዚህ ሰፍሯል። በቦታው ላይ ሰፍሮ ተተክሎ እየሰሩ ነው። ጤናዎች ያው በቂ አይደለም። ግን እስካሁን ልጆች ተማሪዎች ዝም ብሎ እዚህ ጋር ቁጭ ብሏል፣ ተቋርጧል።
በተጨማሪም ጤና ጣቢያዎችና ጤና ኬላዎች መከበባቸውና መጎዳታቸውን ተናግሯል።
ውሃ አሁን እዚህ ከዚህ በኋላ እንደውም ከዚህ አንሄድም፣ ወደዛ እንመለስም። እዚህ ሆነን ለእኛ የሚያስፈልጉ ተቋማቶች ትምህርት ቤቱ ለተማሪዎች ትምህርት ቤትም ሁሉ ተቋርጧል። ትምህርት ቤት እዚህ ጋር መንግስት ለእኛ መገንባት አለበት። ጤና ኬላ፣ ሕክምና ቤት ቤት አክም ቤትም እዚህ ጋር መሰራት አለበት። ለነፍስ ጡሮች ታመሙ ሰዎች ይሄን ሁሉ መሟላት አለበት።
የዳስነች ወረዳ አስተዳዳሪ አቶ ፍቅረ ማርያም አይምላም በጎርፉ ጉዳት ደርሶባቸዋል ካሏቸው ከ30 ትምህርት ቤቶች ከ3000 በላይ ተማሪዎች ከትምህርት ገበታቸው ውጪ መሆናቸውን ለአሜሪካ ድምጽ በስልክ ተናግሯል። ተፈናቃዮች በተጠለሉባቸው ትምህርት ለማስጀመር ጥረት የተደረገ ነው ብሏል።
በወረዳ ኮሚትመንት ተወያይተን ውሳኔ አስተላልፈን ህዝቡ ሙሉ በሙሉ መውጣት ወደ ደረቃማ ቦታ እንዲወጣ እያደረግን ያለ ነው። ከዛ ውጭ እንጆችም አሉ። ኢማጂን ዋን ዴይ የሚባሉ ፕሮጀክት እንጆ ክረም ላይ የጊዜያዊ ትምህርት ቤት እንዲጀምር፣ ከዛ ውጭ ወርድ ቪዥን ደግሞ አሪኳን ላይ እንዲጀምር እንግዲህ ተነጋግረን እነሱም አሁን ኦልሬዲ ወደ ስራ ገብቶ ነው ያሉት። ከዛ ውጭ እህሎች የቀረቡ ነው። ነገር ግን ያው ዘላቂ መፍትሄ ላይ ገና የመጀመሪያ ዙር የሚሆነው በአጭር ጊዜ ውስጥ ማድረግ ያለብን እቅድ ነው አወጣ ነው። ከዛ የዘላቂ ደግሞ አወጥተናል።
በወደሙት ምትክ ግዛው ትምህርት ቤቶችን ለማቋቋም እንቅስቃሴ ስለመጀመሩም አቶ ፍቅረ ማርያም ተናግሯል።
ቀጣይ እንደ መንግስት ወደ 24 ትምህርት ቤቶች እንዲገነቡ ተነጋግረን ወደ 4 ጤና ጣቢያዎች እንዲገነቡ፣ ጤና ኬላ ከ10 በላይ ጤና ኬላዎች እንዲገነቡ፣ የወደመብን እንዲገነቡ በሱ ዙሪያ ላይ በደንብ
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻም ህዳር 7 ቀን 2016 ዓ.ም ባወጣው ሪፖርት ከዳሰነች ወረዳ አጠቃላይ ቆዳ ስፋት 65% በጎርፍ ሙላት መጥለቅለቁን አስታውቋል። በወረዳው የሚገኙ 28 ትምህርት ቤቶች፣ 9 የጤና ተቋማት፣ 21 የውሃ ተቋማት እንዲሁም 13 ሶላር ኃይሎችና ሌሎችም መሰረተ ልማቶች መውደማቸውን አስታውቋል። በዚሁ ምክንያት ትምህርት መስተጓጎሉና የጤና ተቋማት በጎርፍ በመጥለቅለቃቸው ከአገልግሎት ውጪ መሆናቸውንም ቢሮ አረጋግጧል። በደቡብ ኦሞ ዞን በዳስነች ወረዳ ከሚገኙ 40 ቀበሌዎች ውስጥ 34ቱ የተባባሰ በቀጠለው የኦሞ ወንዝ ጎርፍ እንደተጥለቀለቁና በጎርፍ የተፈናቀሉትም ሰዎች ቁጥር 79,000 መሆናቸውን የወረዳው አስተዳዳሪ አቶ ፍቅረ ማርያም አይምላም ለቪኦኤ ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለን። በመቀጠል በኢትዮጵያ የአኒሜሽን ዘርፍ ውስጥ አሻራቸውን ለመተው ጥረት እያደረጉ የሚገኙ ሁለት ወጣቶችን እናስተዋውቃቸዋለን።
ምን አርገህ ነው የታሰርከው?
እኔ ሰው ገድዬ ነው። አንተስ ምን አርገህ ነው የታሰርከው?
ህገ መንግስቱ እንደሃል ተብዬ ነው።
ማለት ሳጣቅ ተደግፈ ሆነ?
እሺ፣ እኔ ጆን ጆብ እባላለሁ። የማሞ ኪሎ ክሬተር እንዲሁም አኒሜሽን ነው የምሰራው።
እኔ ደግሞ በክሬን ይባላለሁ። የማሞ ኪሎ ክሬተር እና አኒሜሽን ነው የምሰራው።
በጣም አመሰግናለሁ ሁለታችሁንም። ማሞ ኪሎ በአፈ ታሪክ የሚታወቅ ገጸ ባህሪ ነው። ወደ አኒሜሽን እና ወደ ዘመነኛ ገጸ ባህሪ ለመቀየር ምን አነሳሳችሁ?
ያው ማሞ ኪሎ እንደሚታወቀው የሆነ ቀልደኛ ኪል ገጸ ባህሪ ነው እና በአንድ ወቅት እናቴ ተረት ልንገር ምናምን ብላ ስትነግረኝ ይሄን ማሞ ኪሎ የሚባለውን ቀልድ ነገረችኝ እና በኋላ ይሄ ካራክተር ለአኒሜሽን አይሆንም የሚል አይዲያ ምናምን ተፈጠረብኝ እና
አይዲያው ደግሞ የመጣልን ምክንያቱ ልጅ እያለን ሁለታችን አብሮ አደግንን እና ጂሜ እንድጃም የሚል ተከታታይ የህፃናት ፊልም ነበረ፣ የኢትዮጵያ ቴሌቪዥን ላይ ይታይ ነበረ። የምታውቀው ከሆነ ጂሜ እንድጃም ይባላል እና እሱ አኒሜሽኑ በጣም ይመስጠን ነበር እና ልጅ እያለን እድሉ ገጥሞን ኮምፒውተር ተገዛልን። ከልጅነታችን ጀምሮ ከኮምፒውተር ጋር ተገናኝተን ነበር እና እንዴት እንደሚሰራ ምናምን ከፋሽናችን አንጻር በመፈለግ ሞከርን። ያው ከልምድ እያሳደግ ነው አመጣ ነው። ማሞ ኪሎ ይሄ አይደለም የአሁን አዲሱ ማሞ ኪሎ ነው ይሄኛው እንጂ
ድሮ ላይ መጀመሪያ ዝም ብለን ለሙከራ ነገር ነው ካራክተሩ ለምን አይፈጠርም ብለን ነው የሰራ ነው እና መነሻው ይሄ ነው
እና ይሄ አዲሱ ካራክተር ነው። ኒው የበፊቱ በጣም ኦልድ እና የሚያስቅ ነበረ። እያደገ እስኪላችን እያሳደግን አመጣ ነው።
ኦ እሺ፣ ስንት ነች? በግ ታውቃለህ ማለት ነው? በጣም አስተዋይ በግ ነች። እኔ አስተውሎቷ ምን ያደርግልኛል ወዳጄ? ላስተምራት አይደለም እኮ መወስዳት። 2000 ብር ክፈል። አሁን አትጨቃጨቅ። 2000 ብርም አታወጣም። በእርግጥ ላታወጣ ትችላለች፣ ግን እኔ 2000 ብር ስለሚያስፈልገኝ ነው። በልበል ቀንስና ልውሰድልህ። አይ ወዳጄ፣ በጓን ግን አይታታል። ውስጠ ወይራ እኮ ነች። በዛ ላይ ደግሞ ተንከባክቤ እኮ ነው ያደለብኳት። ጭራሽ ደልባ ነው እንዴ ከሳችሁ? አዎና
ማሞቂሎ በተሰኘው የአኒሜሽን ተከታታይ ስራችሁ ውስጥ የተለያዩ አስቂኝና አዝናኝ ጉዳዮችን ታነሳላችሁ። እነዚህን ጉዳዮች እንዴት ነው የምትመርጧቸው? ቀልዶቹን፣ ታሪኮቹን ከየት ነው የምታሰባስቧቸው?
ቀልዶቹን ያው በተለምዶ እዚሁ ሀገር ውስጥ የምንሰማቸው በፊት ላይ ይነገሩ የነበሩ ድሮ በቃ ሰው ይሄ ቀልድ ብሎ ምናምን ተናግሮ ብዙም የማይወሩ አንዴ ተነግረው የሚረሱ ምናምን ናቸው በብዛት የማሞ አይተው ከሆነ እና እንደሱ አይነት ቀልዶችን ነው የምንጠቀመው። የድሮዎቹን በአዲስ መልክ እናመጣቸዋለን ደግመን ማለት ነው። እንዲሁም ራሳችን ደግሞ እንፈጥራለን። እንዲሁ ራሳችን እየፈጠርን ወቅቱን ያገናዘበ ዝም ብለው ወቅታዊም ከሆነ እንደዚህ አሁን በዓል ከሆነ በበዓል ዙሪያ የሆነች ቀልድ ነገር እንደዚህ በራሳችን የምንፈጥረውም ማለት
ቁጭ ብለን እየተጫወትን እያወራን በገጠመኞች ነው የሚያጋጥመን። እዛው እንይዘውና እዛው እንደ ማስታወሻ ጽፈን እንይዘ ነው እርስ በርስ ያወራ ነውን ቀልድ እንደዛ። እና አልፎ አልፎ ደግሞ አንዳንድ እንትኖች ምንድን ነው ፋኖቻችን አንዳንድ ሀሳቦችን ይልኩልናል፣ ይሰጡናል። እሱን አደራጅተን ራሳችንን እናዳብረውና ከዛ እንሰራዋለን።
እስካሁን ድረስ ያገኛችሁት ምላሽ ምን ይመስላል? የተቆጣ ተመልካች የለም ወይ? አይ በዚህ ጉዳይ አይቀለድም፣ እንደዚህ ባታደርጉ ይሻላል የሚልስ ምላሽ ገጥሟችሁ ያውቃል?
ያው ያለው ምላሽ በብዛት የማሞ እኛ እንዳወቅ ነው የማሞ እንትኖች ፋኖቹ በብዛት ኔጌቲቭ የለም፣ እንደ ፈኒ ነው የሚያዩት። እና ኔጌቲቭ ኦፌንድ የሚያደርጉ ነገሮችን አድርገንም ከሆነ በኔጌቲቭ ሳይሆን ፈኒ አድርጎ ነው የሚያልፈው። እና በብዛት እንትኖቻቸው ደግሞ ኤጆቻቸው ከወጣት የሚባሉት ኤጆች ናቸው። እና ትልልቅ ሰዎች ይሄ ኖርም ካልቸርን ምናምን የሚገፋ አይነት እንትኖች ሰዎች አያዩም። እና እንደሱ አይነትም አጋጥሞን አያውቅም፣ ግን ሁልጊዜ ፈኒ ስለሆነ
ቀልድ ስለሚታይ ጥላቻ ያለው ነገር እስካሁን አልገጠመ ነው።
እና በአኒሜሽን ደግሞ አዲስም ስለሆነ በአኒሜሽኑ ኢትዮጵያ ውስጥ የለም እንደዚህ አኒሜሽን። እና አዲስ ስለሚሆንባቸው ማበረታታት ምናምን እሱ ላይ ነው በብዛት ሰው የሚያተኩረው። እና
አለችኝ ልቧ ውድ ነው ትንሽ ዋጋው ስንት ነው አልኳት ቦይ ይዣ እንደሌለው ሲሰጠኝ ጠፋው ግድ ነው። አለችኝ ልቧ ውድ ነው ትንሽ ዋጋው ስንት ነው አልኳት ቦይ ይዣ እንደሌለው ሲሰጠኝ ጠፋው ግድ ነው። ሌባ ነበር አንቺ ጋር እስኪጥለኝ ድረስ ሚሆነው አልገባ።
አኒሜሽን የጥበብ ዘርፍ በጣም ልፋት የሚጠይቅ አንዳንዴም ደግሞ የራሱም ወጪ ያሉት ነው። ይህንን ስራችሁን በምትሰሩበት ጊዜ ያሏችሁን ወጪዎች ልፋታችሁን በምን መልኩ ነው የምታካክሱት?
ያው እንደነገርኩ በራሳችን ኮምፒውተር በግላችን ቤታችን ነው የምንሰራው። እንዲሁም በቃ የራሳችን ቁሳቁሶች በራሳችን ወጪ ነው። ያው ሌላ ስፖንሰር ምናምን አይነት የለንም እና የተለያዩ ማስታወቂያዎችን ምናምን እንሰራለን። በዚሁ ካራክተሩን ተጠቅመን የራሳችንን ሶሻል ሚዲያዎች በመጠቀም ማለት ነው የተለያዩ ማስታወቂያዎችን ምናምን እንሰራለን።
ገቢ ደረጃ ስንጀምረው እኛ ገቢ አስበን ሳይሆን መታወቁን ምናምን አስበን ነው የጀመርነው። እና ስንጀምር በራሳችን እቃ የምንገለገልበት ኮምፒውተር ነው እና ድርሰቱንም ራሳችንን እዛውን የምንለው ይሄ ኮስት አይኖረውም። የራሳችን ስለሆነ ብዙ ነገሮቹ ኮስት የለውም። እና አሁን ላይ ግን የተለያዩ ድርጅቶች ጋር ኮንትራት ተፈራርመን ምናምን ያው እንሰራለን በማስታወቂያ ምናምን።
እንደው ከመለየታችን በፊት በእስካሁኑ ሂደት ብዙ ሺህ ሰዎች የሚከታተሉት ተወዳጅ ስራዎችን ለማቅረብ ችላችኋል። የመጪ ዘመን እቅዳችሁ ምንድን ነው? ምን አይነት ነገሮችን ነው መከወን የምትፈልጉ? ስለ ህልማችሁ እስቲ ንገሩኝ።
አዎ ወደፊት እንግዲህ ያው በዛው በአሜሪካ አይተው ከሆነ ፋሚሊ ጋይ አሜሪካን ዳድ ምናምን የሚባሉ አሉ። ራሳቸውን የቻሉ አኒሜሽን የሆኑ ተከታታይ ሲትኮሞች ማለት ነው። እንደዛ አይነት በማሞ ኪሎን ተጠቅመን የኢትዮጵያዊ ድራማዎች ማለት ነው አኒሜሽን የሆኑ ተከታታይ ቀልድ ኮሜዲ ዘርፍ ያላቸውን ድራማዎች ለመስራት ይሄ ወደፊት እቅዳችን ነው።
እናም ደግሞ አይተው ከሆነ በማሞ አንዳንድ የሙዚቃ ክሊፖች እንሰራለን እና በሱ ዙሪያ አዲስ ካራክተር ፈጥረን ለክሊፕ የሚሆን አዲስ እንደ ማሞ አይነት ቴክስቸር ያለው ሳይሆን ለየት ያለ አኒሜሽን ካርቱን ካራክተር ክሬት አድርገን በሱ ዙሪያ በሙዚቃው ለመስራት እናስባለን።
አንድ የመጨረሻ ጥያቄ፣ ሁለታችሁ እስካሁን ድረስ ከሰራችሁ ስራ በእጅጉ የሚገርማችሁ አንዳንድ ስራ አስታውሱኝ።
እኔ በግሌ የምወደው ማሞ ኪሎ በአሜሪካ የሚል አለ። ዩቲዩብ ላይ ነው ያለው የሚገኘው፣ ማሞ ኪሎ በአሜሪካ የሚለው እሱ በጣም ደስ ይለኛል። እንዲሁም ከራሴን ነው የሚል ቪዲዮ አለ፣ የሙዚቃ ዘፈን ቪዲዮ ደግሞ የሰራ ነው። ሁለቱም በጣም ነው የምወደው በግሌ።
እኔ ደግሞ የኔም ተመሳሳይ ነው። ማሞ ኪሎ በአሜሪካን ነው ቀልድ ደረጃ። ማሞ ኪሎ በአሜሪካ በልፋትም ስለሆነ የሰራ ነው። ሁለታችንም ቻሌንጁ በጣም ያጋጠመን እሱ ነው። ከፍሎናል ቻሌንጁ። በጣም የሰው ምላሽ ደስ ይላል። ማሞ ኪሎ በአሜሪካ እና የዘፈን ክሊፕ የሌባው ፍቅር የሚላለ እሱን ነው የኔ ደግሞ ቨራይቲ።
ስለ ማሞ ኪሎ የአኒሜሽን ስራዎች ስለነገራችሁኝ በእጅጉ እናመሰግናለን። ያሰባችሁት ሁሉ እንዲሳካ እንመኛለን። በድጋሚ
እኛም እናመሰግናለን። በጣም
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።